Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አረጋው ጋር አብረናችሁ እንጓዛለን።
የምሽቱ የጋቢና ጉዞ በ17 ዓመቱ የሁለተኛ ደረጃ ተማሪ የሆነው በተሰራ መኪና ይሆናል። ዛሬ መኪና ሰርቷል። የ17 ዓመቱ ወጣቱ ስሙ ናሆም ደመላሽ በጋቢና አሳፍረነዋል።
አራት እግር አላት። ስፒዷ ደግሞ 5 ነው። በቃ አንድ መኪና ያለውን ሁሉ አላት።
በሌላኛው ዘገባ በየዓመቱ የሚደረገው የጉማ ፊልም ሽልማትን የተመለከተም ዘገባ አለን።
የጉማ ፊልም ሽልማት ውድድር ዓላማው ሙያተኞችን አብሮ የመስራት ባህል እንዲያዳብሩ፣ የተሻለ ስታንዳርድ ያላቸው ስራዎች ወደ ኢንዱስትሪው እንዲገቡ፣ ሙያተኞች በአጭር ጊዜ ውስጥ እውቅና አግኝተው ወደ ስራ እንዲመጡ የማድረግና የመሳሰሉት ናቸው።
ከዚሁ ከኒውዮርክ ደግሞ ማለት ከዩናይትድ ስቴትስ ኒውዮርክ የሶስት ኢትዮጵያውያን የፎቶና ዲጂታል ጥበበኞችን ስራ ለእይታ ያበቃ ዝግጅት ይዘናል።
ይህ የአፍሪካን የስዕል ጥበብ በኒውዮርክ ለማስተዋወቅ ትንሽም ቢሆን አስተዋጽኦ ማበርከት እንደሚቻል በእርግጠኝነት መናገር እችላለሁ።
አስተያየቶቻችሁን በዝግጅቶቻችን ላይ ፌስቡክ አት ቪኦኤ አማሪክ ላይ እንቀበላለን። ሃሽታግ ጋቢና ቪኦኤን በመጠቀም እንድትከታተሉን እንጋብዛለን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ዜናዎቻችን እነሆ። ባለፈው ቅዳሜ እሁድ ሜዲትራኒያን ባህር ላይ ከደረሰው የመርከብ መገልበጥ በኋላ እስከ 245 የሚደርሱ ፍልሰተኞች ሳይሞቱ እንዳልቀሩ ስጋት መኖሩን የተባበሩት መንግስታት ድርጅት የስደተኞች መስሪያ ቤት አስታወቀ። የዩኤንኤችሲአር አጋር የሆነው ድርጅት ዓለም አቀፉ የሕክምና መስሪያ ቤት እንደገለጠው አደጋው የደረሰው ባለፈው እሁድ 163 ሰዎችን የያዘው መርከብ በሊቢያ ወደብ በተገለበጠበትና ሰዎቹ በሞቱበት የደረሱበት በጠፋበት ጊዜ ነው። 6 ሰዎች በሊቢያ የወደብ ጠባቂ ዘቦች ህይወታቸው እንደተረፈ የሚገልጥ መረጃ ከአንዲት ሴት ማግኘቱንም ይኸው መስሪያ ቤት አስታውቋል። ከሊቢያው አደጋ ቀጥሎ ሜዲትራኒያን ባህር ላይ በደረሰው የመርከብ መገልበጥ ሌሎች 82 ሰዎች ሳይሞቱ እንዳልቀሩም ተገልጿል። ዓለም አቀፉ የፍልሰተኞች መስሪያ ቤት ድርጅት IOM በበኩሉ 2 ጊዜ በደረሰ የመርከብ መገልበጥ 190 ሰዎች መሞታቸውን አመልክቷል። ዩኤንኤችሲአር በዛሬው ዕለት እንዳስታወቀው ደግሞ በዚህ ዓመት ብቻ የሜዲትራኒያን ባህርን ለማቋረጥ የሞከሩ 130 ሰዎች በላይ ህይወታቸውን አጥተዋል።
የቀድሞ የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ማይክል ፍሊን በሩሲያ ማስፈራራት ሊደርስባቸው እንደሚችል የትራምፕን ዋይት ሀውስ አስጠንቅቄያለሁ ሲሉ የቀድሞዋ የዩናይትድ ስቴትስ ተጠባባቂ ጠቅላይ አቃቤ ሕግ ሳሊ የትስ ተናገሩ። የትስ በትናንትናው ዕለት በሴኔቱ የፍትህ ኮሚቴ ፊት ቀርበው በሰጡት የምስክርነት ቃል ለዋይት ሀውስ ማስጠንቀቂያውን የሰጠሁት ማይክል ፍሊን በዩናይትድ ስቴትስ ከሩሲያው አምባሳደር ጋር ስላላቸው ግንኙነት ዋሽተዋል በሚል በፕሬዚዳንት ትራምፕ ከመባረራቸው 2 ሳምንታት በፊት መሆኑን አስረድተዋል።
ወደ ሶማሊያ ስናመራ በአይን መስካሪዎች ገለጣ መሰረት ዛሬ ማክሰኞ ደቡባዊ ምዕራብ ሶማሊያ ውስጥ በመንግስት ወታደሮችና በእስላማዊ አማጽያን ኃይሎች መካከል በተካሄደ ውጊያ በትንሹ 13 ሰዎች ተገድለዋል። ውጊያው የተቀሰቀሰው እስላም አማጽያኑ ከሞቃዲሾ ሰሜን ምዕራብ ከምትገኘው ባይዶዋ የ35 ኪሎ ሜትር ርቀት ላይ ጉፍ ጓድ ወረዳ ውስጥ የሚገኘውን የሶማሊያውን ብሔራዊ ጦር ሰፈር ባጠቁበት ወቅት ነው። ወደ 100 ያህል የአማጽያኑ ኃይሎች ናቸው ከባድ መሳሪያና ሮኬት በመጠቀም በጦር ሰፈሩ ላይ ለአንድ ሰዓት የተካሄደውን ጥቃት የፈጸሙት።
በስተመጨረሻም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ነገ ረቡዕ እዚህ ዋሽንግተን ዲሲ ውስጥ ከሩሲያው አቻቸው ሰርጌይ ላቭሮቭ ጋር ተገናኝተው በሶሪያ ዩክሬንና በሌሎች ጉዳዮች ላይ እንደሚወያዩ ተገለጸ። በሶሪያ ጉዳይ ሚስተር ቴለርሰን አመጽ እንዲያበቃ፣ ለሶሪያ ሕዝብ የሰብአዊ እርዳታ አቅርቦት እንዲደርስ፣ ግጭቶች በፖለቲካ ውይይት እንዲፈቱ በሚሉ ነጥቦች ላይ እንደሚያተኩሩ የውጭ ጉዳይ ሚኒስቴር ትናንት ሰኞ ያወጣው መግለጫ አመልክቷል። ይህ የውጭ ጉዳይ ሚኒስትር መግለጫ ይፋ የሆነው የዩናይትድ ስቴትስ የመከላከያ ሚኒስትር ጂም ማቲስ ሶሪያ ውስጥ የመረጋጋ ቀጠና ለማቋቋም ሩሲያ ያወጣችውን እቅድ ዩናይትድ ስቴትስ በንቃት ትከታተለዋለች ካሉ በኋላ ነው።
እንግዲህ ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ወደ ጋቢና ዝግጅቶቻችን እንመልሳችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
በነጆ ከተማ ናሆም ደመላሽ የተባለ የ11ኛ ክፍል መሰናዶ ተማሪ አንዲት በአራት ጎማ የምትንቀሳቀስ መኪና እቤት ውስጥ ገጣጥሞ ሰርቷል። መኪናዋን ገጣጥሞ እንድትሄድ ለማድረግ 95,000 ብር መፍጀቷን የተማሪው ቤተሰቦች ይናገራሉ። የወጣቱ የፈጠራ ስራም በኢትዮጵያ ሳይንስና ቴክኖሎጂ ተመዝግቦ የባለቤትነት መብት አግኝተዋል ብለዋል። ጽዮን ግርማ ወጣቱና ቤተሰቦቹን አነጋግራ ተከታዩን ዘገባ አጠናቅራለች።
በምዕራብ ሐረርጌ በነጆ ከተማ ተወልዶ ያደገው የ17 ዓመቱ ናሆም ደመላሽ ለቤተሰቦቹ የመጀመሪያ ልጅ ነው። እስከ 15 ዓመቱ ያደገው አያቱ ጋር ነው። ከህፃንነቱ ቤት ውስጥ ያለውን ብረትና እንጨት እየሰባበረ በመገጣጠም ሲለማመድ እንዳደገ እሱና ቤተሰቦቹ ይናገራሉ። የስድስተኛ ክፍል ተማሪ እያለ ከእንጨት በፔዳል የሚነዳ መኪና መሰል ነገር ሰርቶ ትምህርት ቤት ውስጥ አሳየ። ዘጠነኛ ክፍል ሲደርስ ደግሞ ሶስት ጎማ ያላት በፔዳል የምትነዳ ባጃጅ ሰራ። አሁን ደግሞ አራት እግርና ሞተር ያላት በነዳጅ የምትሰራ መኪና ቤት ውስጥ ገጣጥሟል። ናሆም በዛሬው ዕለት ስናነጋግረው በሳይንስና ቴክኖሎጂ አማካኝነት ለተዘጋጀው የፈጠራ ስራ ውድድር አዲስ አበባ እንደሚገኝ ገልጾልናል። መኪናዋን ለመገጣጠም የገዛው ሞተር ብቻ እንደሆነ ገልጾ ሌላውን ነገር ግን ቤት ውስጥ እየበየደ እንደሰራ ይናገራል።
አራት እግር አላት። ስፒዷ ደግሞ 5 ነው። በቃ አንድ መኪና ያለውን ሁሉ አላት። ልዩ ያለው በቃ ለመኪና ነገር መኪና ስላለ ለመኪና ነገር በቃ መንዳትም መኪናውን በቃ በጣም ነው የምወደው መኪና። ለዛ ነው በቃ የሰራሁት።
አሁን ቤተሰቦቹ በነጆ ከተማ በልብስ ንግድ ላይ የተሰማሩ እንደሆኑ ገልጾ የሚሰራው ስራ ይሳካለት አይሳካለት ሳያውቁ ገና ከጅምሩ ድጋፍ ስለሚያደርጉለት አመስግናቸዋል።
እኛ ቤት ነበረ፣ እኔ መንዳት ሳልጀምር በፊት ማለት ነው። እኛ ቤት ነበረ። እሱን እንትን አድርጌ ነው ቢዝ አድርጌ ነው በቃ የጀመርኩት። ለመጫወቻም ለምናምን ብለን ነው የምሰራው አለ አለ በልጅነት ጊዜ ያኔ እንዲህ እንዳለ አራት ጎማ ከእንጨት ነው የሰራሁት በመጀመሪያ ጊዜ ማለት ነው። ከእንጨት አራት ጎማ ያለው መኪና ሰርቼ አራት ሰው ጭኖ ለመሄድ አቅም አለው።
አባቱ አቶ ደመላሽ ባጫ ልጃቸው ገና ከልጅነቱ የሚያደርገውን ጥረት አይተው እንዳበረታቱት ይናገራሉ።
ከአሁን በፊትም አንዴ ሰርቶ ነበረ በሃይስኩል የባጃጅ ነገር ሶስት እግር ሆና በፔዳሌ የምትንቀሳቀስ ነበረች ያኔ። ከዛ ተነስተን ልጁ ራይ እንዳለ አወቅነ እና ቀጣይ ደግሞ በኢንጂን የሚንቀሳቀስ እሰራለሁ አለ። ሁሉም በራሱ ፈጠራ ሰርተዋል እና ሻንሲ ሁሉ በራሱ እስከ ከረሶሪያ ድረስ በራሱ በቃ በፈጠራ ሰራ። ሁሉ ነገር ከመኪና የሚጎለው ነገር የለም። ስፒዶሜትር ራሱ ይቆጥራል። ጌጅ ማለት ሁሉም ክላክስ እስከ ፍሬቻ ድረስ አለው። ከፈረንጆች መኪናም የሚለይበት የአላላይ አምስት ማርሽ አለው። የፈረንጆች አንድ ነው ይስላል። እስካሁን አምስት ማርሽ ያለው አላየንም። እንግዲህ እኔ መኪና ነድቻለሁ ጥቂት ጊዜ እና የአላ ማርሽ አምስት ነው አለ። የፊት ማርሽም አምስት ነው አለ። ጁራ ያለው ራዩ ደግሞ ትልቅ ስለሆነ ራዩን እናሳካለን ብለን ነው እንግዲህ እዚህ ደረጃ ደርሷል።
እናቱ ወይዘሮ ሃይማኖት እንዳለው ስለ ልጃቸው ሲናገሩ በትምህርቱ በጣም ጎበዝ የደረጃ ተማሪ፣ በጸባዩ የተመሰገነና ወደፊት በስራው ከፍተኛ ደረጃ መድረስ እንደሚፈልግ አይተው በየጊዜው የገንዘብ ድጋፍ እንዳደረጉለት ይናገራሉ።
ብዙ ነው፣ ወደ 95,000 ደርሷል። እኛ ያላሰምነው ስንት ነገር አለ። ይበላሻል፣ ይቀየራል፣ በቃ እያል ከዛም በላይም ሊሆን ይችላል።
አባቱ እንደነገሩን መኪናዋ በነጆ ከተማ መነዳት ተጀምራለች። እየሞከሯት እንደሆነም ነግረውናል። እርሳቸውም ሞክረዋታል።
አዎ፣ እኔም ነድቻለሁ። ትንሽ አንድ ቀን ነድቻለሁ። አሳይቶኝ አብረን ነበርነ። ጓደኞችም እያሳፈረ ነው። በጣም ደስታ ተሰምቶኛል። ከብሩ በላይ እንዳው በጣም ስማችንን አነሳ በዚህ ምክንያት ደስ ብሎናል በጣም።
ዛሬ በ17 ዓመቱ የ11ኛ ክፍል ተማሪ ያለ ቤት ውስጥ የገጣጠማትን መኪና ወደፊት አሻሽሎ ለገበያ መቅረብ የሚችል መኪና የመስራት ተስፋ እንዳለው ገልጾልናል።
ወደ ተከታዩ ዘገባችን ስናልፍ በየዓመቱ በየካቲት ወር የሚደረገው የጉማ ፊልም ሽልማት በዘንድሮም በሚያዝያ 23 ቀን ለፊልም ባለሙያዎች ሽልማትን አበርክቷል። አብሮ የመስራት ባህል እንዲያዳብሩ፣ አንዳቸው ከአንዳቸው መማር እንዲችሉ፣ እንደዚሁም ደግሞ የተሻለ ጥራትና ብቃት ያላቸው የፊልም ስራዎች ወደ ፊልም ኢንዱስትሪው እንዲገቡ ሙያተኞችን ለመሸለም ነው ያሰበው። በዘንድሮውም በአዲስ አበባ በብሔራዊ ቲያትር በተደረገው የዚህ የፊልም ሽልማት ላይ ለእይታ የቀረቡ ኢትዮጵያዊ ፊልሞችን በትወና ብቃት፣ በምስልና ድምፅ ቅንብር፣ በማጀቢያ ሙዚቃ፣ በፊልም ጥራትና በፊልም ጽሑፍ እንደዚሁም ዝግጅት ምርጥ ተብለው የተመረጡትን ሸልሟል። የዘንድሮው ምን ይመስል ነበር? የጉማ ፊልም ሽልማት መስራችና አዘጋጅ ዮናስ ብርሃነ መዋን ጨምሮ በዝግጅቱ የተሸለሙትን ባለሙያዎች መስታወት አረጋው አነጋግራለች።
ዮናስ ብርሃነ መዋ ከ13 በላይ ሙሉ ፊልሞችን ሰርቶ ለተመልካች አቅርቧል። በተመልካች ልብ ውስጥ ተቀርጸው የቀሩት በእውነተኛ ታሪክ ላይ ተመስርቶ የተሰራው ሄርሜላ፣ ባለታክሲው፣ መካኒኩና ማክቤል ተጠቃሾች ናቸው። በርካታ የሙዚቃ ቪዲዮ ክሊፖችና ቁጥራቸው ትንሽ የማይባሉ የቴሌቪዥን ማስታወቂያዎችን በመስራት ችሎታውን አስመስክሯል። በዩናይትድ ስቴትስ ሳን ፍራንሲስኮ ስቴት ዩኒቨርሲቲ በፊልም ዝግጅትና ፊልም አመራር ዲግሪውን አግኝቷል። ከተጠነሰሰ 10 ዓመት የሆነው ይህ የሽልማት ዝግጅት ጉማ የፊልም ሽልማት በሚል ሙያተኞችን መሸለም ከጀመረ 4 ዓመታትን አስቆጥሯል። ዮናስ ብርሃነ መዋ የጉማ ፊልም ሽልማትን ዓላማ እንዲህ ይገልጻል።
የጉማ ፊልም ሽልማት ውድድር ዓላማው ሙያተኞችን አብሮ የመስራት ባህል እንዲያዳብሩ፣ የተሻለ ስታንዳርድ ያላቸው ስራዎች ወደ ኢንዱስትሪው እንዲገቡ፣ ሙያተኞች በአጭር ጊዜ ውስጥ እውቅና አግኝተው ወደ ስራ እንዲመጡ የማድረግ እና የመሳሰሉት ናቸው። ጉማ 18 ያህል ካታጎሪዎች አሉት ወይም ምድቦች አሉት። ከዛ ውስጥ አንደኛው የህይወት ዘመን ካታጎሪ ውድድር ያልሆነ ካታጎሪ ነው። ከዛ በተቀረ ግን 17ቱ በሙያተኞች እና በህዝብ የሚዳኙ ካታጎሪዎች ናቸው። ከነዚህም ውስጥ ለዳይሬክቲንግ፣ ኤዲቲንግ፣ ትወና በሴትም በወንድም፣ ሲኒማቶግራፊ፣ ሚውዚክ፣ ስኮሪንግ እያለ ይቀጥላል። እያንዳንዱ ዳኝነት የሚሰጠው በራሱ ሙያ ውስጥ ባሉ ሰዎች ብቻ ይሆናል። ለምሳሌ ዳይሬክተሮች ዳይሬክቲንግን፣ ኤዲተሮች በኤዲቲንግ ላይ አስተያየት ወይም ደግሞ ድምፅ እንዲሰጡ እናደርጋለን። ዳኞቹ እዚሁ ሀገር ውስጥ ያሉ ሙያተኞች የኢትዮጵያ ፊልም ኢንዱስትሪ ላይ ወይም አሁን ያለው እንቅስቃሴ ላይ በመስራት ያሉ ሙያተኞች ናቸው የሚዳኙት። እነዚህ ዳኞች የተመረጠላቸውን ፊልሞች የውሃ ሲኒማ እንዲያዩ ፕሮግራም ተመቻችቶላቸው አይተው መርጠው ከእጩዎቹ ደግሞ መጨረሻ ላይ አሸናፊዎቹን እንዲመርጡ ተደርጎ ነው ያሳወቅ ነው።
በዘንድሮ የጉማ ሽልማት ላይ ለውድድር የቀረቡት ፊልሞች ምን ያህል ነበሩ?
እኛ የደረሰን መረጃ ከየሲኒማ ቤቱ ምን ያህል ፊልሞች በባለፈው ዓመት ላይ ለሕዝብ እይታ ቀርበዋል የሚለውን ስናጠራ ወደ 120 ፊልሞች አካባቢ በዓመት ውስጥ ለሕዝብ እንደቀረቡ መረጃ ደርሶናል። አክቹዋሊ 120 በላይ ናቸው። እኛ ጋር መጥተው የተመዘገቡት 71 ያህሉ ናቸው። ከ71 ውስጥ ደግሞ ለውድድሩ በቅተው በዳኞች መዳኘት የቻሉት 18ቱ ናቸው። 18ቱን ይዘን ውድድሩ ውስጥ ገባን። ከ18ቱ 17ቱ እጩ የመሆን እድል አጋጥሟቸዋል ማለት ነው።
ዳኞቹ በመጀመሪያ ሲመረጡ በምን ብቃት ነው ተመዝነው የሚቀመጡት ለዳኝነት?
የፊልም ኢንዱስትሪው ላይ በምንም አይነት መልኩ የተሳተፉ በተለይ ልንዳኝባቸው ባዘጋጀናቸው መስፈርቶችና ካታጎሪዎች ውስጥ የሰሩ ሙያተኞች በሙሉ እንዲዳኙ ክፍት ነው። ይህም በመሆኑ በመጀመሪያ ዓመት ላይ ወደ 87 ዳኞች አካባቢ ነው ተሳትፈውልን የነበረው። በሁለተኛው ላይ ከመቶ በላይ ተሳትፈዋል። በሶስተኛው ላይ ወደ 120 አካባቢ ተሳትፈዋል። በዚህ ዓመት ደግሞ 87-93 አካባቢ ዳኞች ተሳትፈዋል። እና ዳኞቹን የምንሰበስበው እዚሁ ሀገር ውስጥ ካሉ ሙያተኞች ነው ማለት ነው። እንግዲህ ከባለፉት 10-15 ዓመታት ስናስተያየው በዚህ በዲጂታል የፊልም ዘመን ላይ የቴክኒክ ብቃት በጣም ጥሩ አይነት እድገት አይተንበታል። አሁን ቀደም ሜንሽን አደረግሽው ድምጽም መብራት ላይ ኢፌክት ላይ የተለያዩ ከቴክኒካል ነገር ጋር በተያያዙ መንገዶች የሚሰሩ የፊልም ስራዎች በሙሉ ጥሩ አይነት ነገር እያየንባቸው ነው። የወጡት አዳዲስ ሙያተኞች ጥሩ የፈጠራ ችሎታ ይዘው እየመጡ ነው። በደንብ ኤክስፐሪመንት ያደርጋሉ። ኦንላይን ላይ ቱተሪንግ አለ፣ እሱን ያያሉ። በዛ መሰረት ኤክስፐሪመንት ያደርጋሉ፣ ፕራክቲስ ያደርጋሉ እና ጥሩ ጥሩ ነገር እንድናይ ሆነናል። ያን ያህል ቢራመድም በቴክኒካል በሆነው ነገር ፊልሞቻችን ስክሪፕት ላይ በትወና ብቃት ላይ ስክሪፕት ላይ ስንመጣ በስትራክቸር፣ በዳያሎግ፣ በፍልስፍና በእንደዚህ አይነት ነገሮች ላይ ያለን ብቃት ግን ብዙ አልተራመደም። ድሮ ከነበሩት ሲኒማዎች ያሽቆለቆለ አይነት ነገር ይስተዋላል። ሶ ቴክኒካል ነገሩ አድጓል፣ በሌላ መልኩ ግን ዝቅ ብሏል።
በጉማ የፊልም ሽልማት መባ የተሰኘው ሙሉ ፊልም በ14 የሙያ ዘርፍ እጩ ሆኖ ነበር። በምስል ጥራት ምርጥ ተስፋ የተጣለባት ተዋናይት፣ ምርጥ ሜካፕ እና ምርጥ የሴት ተዋናይት በጠቅላላው በአራት ዘርፍ ተሸላሚ ሆኗል። የመባ ፊልም ደራሲና አዘጋጅ ቅድስት ይልማ ከዚህ ቀደም ረቡኒ በተሰኘው ሙሉ ፊልሟ ከባለፈው ዓመት የጉማ ፊልም ሽልማት ከፍተኛውን ቁጥር አግኝታ ነበረ። መባ የተሰኘው ፊልም በተመልካች ዘንድ ተቀባይነቱ እንዴት ነበር ትገልጻለች።
አለም ካሳውን መባ ተመልካች ጋር በጣም በሚገርም ሁኔታ መባ የዛሬ ዓመት አካባቢ በጣም ተቃውሞ ያስነሳ ፊልም ነው። በነገሮች ላይ በተለያዩ ዶክተሮች አካባቢ በጣም ተቃውሞ ነበረ እና ኦዲየንስ እና ባለሙያ የተጣላበት ፊልም ነው። ያዩት ሰዎች አንድ ሰሞን ሚዲያን ሸፍኖ ነበር። በተለይ ጋዜጦች ላይ ዶክተሮች ይጽፋሉ፣ ተመልካች ይመልሳል። ያየው ሰው እና ብዙ ክርክር ያነሳ ስራ ነበረ እና ለእኔ ደስ ብሎኛል። ያው እንግዲህ አንድ የአርት ኪነ ጥበብ ሰው ስትሆኚ አንዱ አላማሽ ምንድን ነው? ህዝብን የሚያነጋግር ስራ ማምጣቱ ጥሩ ነው ብዬ አስባለሁ። እና ለእኔ እንግዲህ በእውነት ለመናገር እንግዲህ ከሰራኋቸው ስራዎች ሁሉ በጣም ሞራል የሆነኝ አበረታች አስተያየት የሚያገኘውበት ፊልም ነው መባ። ፊልምሽን አይቶ ላንች የሚመልስልሽ ሰው ካለ ያንን ሰው ነክተሸዋል ማለት ነው። ሚዲያ ላይ እስከ መወራት እስከ መጽሐፍ ከተደረሰ ለእኔ ደስ ብሎኛል። ምክንያቱም ትላልቅ ባለሙያዎች ነበሩ በጣም ሲጽፉ የነበረው ሲቃወሙ የነበረው እና ከዛ በኋላም ለአእምሮ ህሙማን ይደረግ የነበረው እንክብካቤ ሚዲያ ፊልም መባ ከወጣ በኋላ ሚዲያ ላይ ሽፋን መሰጠት ተጀመረ፣ ትኩረትን መሰጠት ተጀመረ እና እንግዲህ አንዳንዴ መጠቆም አይደለ የኛ ድርሻ፣ ጠቁመሽ ሰዎች እንዲነቃቁ ማለት። እንደዛ አድርጓል ብዬ አስባለሁ መባ ፊልም እና ውጤታ ይህም በጣም ማስበው ፊልም ነው እኔ በራሴ አስተያየት ማለት ነው።
የፊልም ትወና የመጀመሪያው በመሆነው የነገን አልወለድም ፊልም ላይ ዋና ገጸ ባህሪውን በብቃት በመተወን ብርሃኑ ድጋፌ በምርጥ ተስፋ የተጣለበት ተዋናይና በምርጥ ተዋናይነት በዘንድሮ የጉማ ፊልም ሽልማት ተሸላሚ ነበር። ይህ የፊልም ሽልማት መኖሩ በራሱ ትልቅ ጅምር እንደሆነ ይናገራል።
የነገን አልወለድም ብርሃኑ ድጋፌ
ዝግጅት ማዘጋጀት በጣም ከባድ ነገር ነው። ትልቁ ነገር ግን ማሸነፍ መሸነፍ አይደለም፣ ወይም መሸለም አለመሸለም አይደለም። የተሰሩት ስራዎች ሁሉ እውቅና ተሰጥቷቸዋል፣ ኤክስፖዠር አግኝተዋል። በአመት ውስጥ የወጡት ስራዎች እነዚህ ናቸው ተብለው ህዝብ ዘንድ ደርሰዋል። በዛ ላይ ደግሞ ሙያተኛ ተከብሮ ነው ያመሸው። ስለዚህ ይሄ ነው ትልቁ ቢግ ፒክቸሩ ይሄ ነው። የነገን አልወልድም አሸነፈ ወይ ብርሃኑ ድጋፌ አሸነፈ ወይ ሌላ እንደዚህ ያደረገ ብቻ አይደለም። ፕሮግራሙ አላማ አርቲስቱን ሙያተኛውን በአመት አንዴ እንኳን የሚያሰባስቡ እንዲህ አይነት ዝግጅቶች አሉ፣ የሚያከብሩ አሉ፣ ሪኮግናይዝ የሚያደርጉ አሉ ለተሰሩ ስራዎች። ይሄ ነው ትልቁ ምስል የሚታየው።
አብርሃም ገዛኸኝ ከዚህ ቀደም ሚዜዎቹ የሎሚ ሽታና በቅርቡ ደግሞ የነገን አልወለድም የተሰኙ ሙሉ ፊልሞችን አዘጋጅቶ ለእይታ አቅርቧል። አምና በተደረገው የጉማ ፊልም ሽልማት ላይ የሎሚ ሽታ በተሰኘው ፊልሙ በርካታ ሽልማቶችንም አግኝቷል። በዘንድሮም የነገን አልወለድም በተሰኘው ፊልሙ በ11 ዘርፍ እጩ ሆኖ በምርጥ የሙዚቃ ስኮር፣ በምርጥ ረዳት ተዋናይ፣ በምርጥ ተስፋ የተጣለበት ተዋናይና በምርጥ ተዋናይ፣ በምርጥ የፊልም አዘጋጅ የአመቱ በምርጥ የአመቱ ምስል በአጠቃላይ በ6 ዘርፎች ተሸላሚ ሆኗል። ስለ ፊልም ኢንዱስትሪውና የሽልማት አካሄድ አስተያየቱን ሰጥቷል።
አሁን በተናጠል ግለሰቦች ናቸው ይህ ዲሲፕሊን የሚባለውን ነገር ኢትዮጵያ ውስጥ እንዲኖር ያደረጉት ማለት ነው። በመንግስት ደረጃ ፖሊሲ የሚባል ነገር የለውም። ያ ማለት ምን ማለት ነው? መሪ የለውም ማለት ነው። ስለዚህ ብዙ ለምሳሌ አምና ብቻ ወደ 113 ፊልሞች ተሰርተዋል። ይሄ ነገር ወደ ጎረቤት ወደ ታይ ስቶች አንዳንድ ሀገሮች ላይ አራትም እንኳን ሰንድ ተደርገው መስራት የማይችሉበት ሀገሮች አሉ። በግለሰብ ደረጃ ሁሉ ፊልም የተሰራ ይህን ነገር ሰብስቦ አቅጣጫ የሚያስያዝ ኢንቲቲ የለንም እንደ ኢንቲቲ ማለት ነው። ስለዚህ ዞሮ ዞሮ ዋናው ፒክቸር እንደነዚህ ፊልሞች መኖራቸው፣ እንደዚህ አይነት ሽልማቶች መኖራቸው ሳይሆን የሚመራው ሰው መኖር ነው ምመኛው ነው።
ከአስር በላይ ሙሉ ፊልሞች ላይ ተውናለች። እድል ወርቅ ጣሰው መባ በተሰኘው ፊልም ላይ ባሳየችው የትወና ብቃት የዘንድሮ ምርጥ የሴት ተዋናይት ሆና ተሸልማለች። ለእይታ የሚቀርቡት ፊልሞች በተመልካች ዘንድ ተቀባይነታቸው ከፍ እንዲል የበለጠ መሰራት እንዳለበት ታምናለች።
አሁን በእኔ አመለካከት ያለው ማርኬት ላይ ያለው ነገር ጥሩ ነገር እስከሰራሽ ድረስ በደንብ አለ ዲማንዱ፣ በደንብ አለ ኦዲየንስም አለ ምናምን ግን ኦዲየንስ ጋር የመሰላቸት ነው። የተደጋጋሚ ነገሮች ሲሰሩ ምናምን ይሆናል አይደል? ኤክስፔክት እንደሚደረጉ ሳይሆን ሲቀር ትንሽ የተመልካች ቁጥር በተለያየ ምክንያት ቀንሷል። ግን አሁንም ጥሩ ነገር ከተሰራ የማይታይበት ምንም ምክንያት የለም ብዬ ነው የማምነው። እና ችግሩ ያለው እኔ ባለሙያ ጋር ነው ባይነኝ። ጥሩ ስራ፣ ኦሪጂናል ስራ እኛ እንደስ ሰው ይሄንን ነው የሚፈልገው ተብሎ ቀድሞ ሰው እንደሚፈልገው አድርጎ ከመስራት ይልቅ በደንብ የነፍሳችንን ብንሰራ ጥሩ ነው ብዬ ነው የማምነው። ምክንያቱም ማርኬትን ለማስደሰት ብለሽ ስታስቢ ሁለቱንም ሳታገኝ አንዳንዴ ልታጭ ትችያለሽ። ራስሽን ሳትደሰች ኦዲየንስን ሳይደሰት እና እሱ ጋር ነው እኔ ችግር አለ ብዬ የማምነው። ይሄ እንደ እኔ ኦፒኒየን ነው እንዲወሰድ የምፈልገው።
በየአመቱ የሚካሄደው የጉማ ሽልማት አብሮ የመስራት ባህልን ለማዳበር የሙያ ልውውጡን ለማበረታታትና የተሻለ ጥራትና ብቃት ያላቸው የፊልም ስራዎች ወደ ፊልም እንዲገቡ ሙያተኞችን በመሸለም ከፍተኛ ስራ እየሰራ እንደሆነ ባለሙያዎቹ ይስማማሉ።
ከልብ ከመነጨ ከእውነተኛ ስሜት እኔ ወድያለሁ አይደለም አይደለም የሐሰት ከልብ
ዲጄ ፋትሱን ለዜማው እናመሰግናለን። ዘሪቱንም እንደዚሁ ደግሞ ቀጥላ አንጀቴን በላሁ የሚለውን ዘፈን ብትዘፍንልን።
እንዴት ነበር አንጀቴን በላው በላህ አንጀቴን በላህ ዛሬቱ ዘፈነችው እንዴ
ብትዘፍ ነው ሐሳብ ነው ያቀረበው ዲጄ የሚያጫውትልናል ያኔ ወደ ተከታዩ ዘገባችን ስናልፍ ወደ ኒውዮርክ ነው የሚወስደን ከዓለም ዙሪያ ላለፉት 18 ዓመታት የተለያዩ የኪነ ጥበብ ባለሙያዎችን ስራ የሚያቀርበው የጥበብ ቤት ዘርቸር ጋለሪ የሶስት ወጣት ኢትዮጵያውያንን ስራ አቅርቧል የአዲስ ፋይን አርትስ የፎቶና የዲጂታል ጥበበኞች መሳይ ኃይለ ልዑልና አቤይ ሰለሞንና እንደዚሁም ደግሞ የጥበብ ቤቱን አደራጅ በኒውዮርክ ሱራፌል ሽፈራው አነጋግሯቸዋል።
ባሳለፍነው ሳምንት በኒውዮርክ ከተማ ታላላቅ የስዕልና የፎቶ ኤግዚቢሽኖች ተከፍተው ነበር። ከነዚህ መካከል ሳሎን ዙርቻ የተሰኘ ጋለሪ ከኢትዮጵያ ድረስ አርት ጋለሪ ጋብዞ የሶስት ኢትዮጵያን አርቲስቶችን ስራ አቅርቦ ነበር።
I'm Gwendolyn Zurcha. I'm the owner of Zurcha Gallery in New York and Salon Zurcha Africa.
Gwendolyn Zurcha እባላለሁ። በኒውዮርክ የሚገኘው የዛርቸር ጋለሪ ባለቤት ነኝ። ይህ ጋለሪ ከተከፈተ 9 ዓመት ሆኗል። ሳሎን ዘርቸር የተሰኘውን ኤግዚቢሽን ለ19ኛ ጊዜ አካሄደናል። የአፍሪካውያንን ስናካሄድ ግን የመጀመሪያ ጊዜያችን ነው።
በማያያዝም እንደዚህ አይነት የስዕልና የፎቶ ኤግዚቢሽኖች ለአፍሪካ አርት ምን ያህል ጥቅም አለው ብዬ ጠይቄያት ነበር።
This is a little contribution to the promotion of African art in New York. I think there's lots to do.
ይህ የአፍሪካን የስዕል ጥበብ በኒውዮርክ ለማስተዋወቅ ትንሽም ቢሆን አስተዋጽኦ ማበርከት እንደሚቻል በእርግጠኝነት መናገር ይችላል። አሜሪካኖች የአፍሪካ ዘመናዊ የስዕል ጥበብ ስለደረሰበት ደረጃ ገና በሚገባ ማወቅ አልጀመሩም። ስለዚህ ገና በደንብ ማስተዋወቅና መስራት ይጠበቅብናል።
እነዚህ ሶስት አርቲስቶች ከኢትዮጵያ ድረስ ይዘው የመጣው አዲስ አርት ቫይን ጋለሪ ይባላል።
ስሜ መሳይ ኃይለሉ ይባላል። እኔና የስራ ባልደረባዬ ራኬብ ስሌ አዲስ ፋይን አርት ጋለሪን አዲስ አበባ አቋቋመን። አሁን ደግሞ የምንገኘው ኒውዮርክ ነው። አፍሪካና ወይም ደግሞ ከአፍሪካ ውጪ ያሉ ጋለሪዎች ከአፍሪካን አርቲስቶች ጋር የሚሰሩ እነሱን በመጋበዝ እዚህ አንድ ላይ ሁላችንም አንድ ጋለሪ ውስጥ መተን ያሉ ልዩ አርቲስቶቻችንን የነሱን ስራ ለማቅረብ ነው። በጠቅላላ 5 ጋለሪዎች ናቸው የሚሳተፉት። ከናይሮቢ አርት ላብ የሚባል አለ፣ እኛ ከአዲስ አበባ አለን፣ እንደገና ደግሞ አንድ ሌላ ጋለሪ ደግሞ ከደቡብ አፍሪካ የመጡ አሉ፣ እንደገና አናደ ጋለሪ ፍሮም ፓሪስ የመጡ አሉ፣ አንድ ደግሞ ሌላ እዚህ የምትኖር ደግሞ እሷም ፓርቲሲፔት ታደርጋለች። እዚህ ኒውዮርክ ነው ያለችው። እሷ ደግሞ የካሜሩን አርቲስት ስራ ይዛ ነው የመጣችው። ይሄን ደግሞ ጊዜ የተመረጠበት ዋናው ምክንያት በዚህ ሰሞን ብዙ ትልልቅ አርት ፌሮች አሉ። ኒውዮርክ ፍሪዝ አለ፣ 154 ለንደን፣ እነሱም እዚህ ኒውዮርክ ይሳተፋሉ። እኛም ያንን አስበን በዚህ ጊዜ እዚህ ለመሆን ጥሩ ስለሆነ ብለን ነው።
በዚህ ጋለሪ ላይ ከተሳተፉት አርቲስቶችና ፎቶግራፈሮች መካከል እንግዲህ ዛሬ አቤይ ሰለሞንን ይዤዋለሁ። አቤይ ሰለሞን ደግሞ ስለ ስራዎቹና ስለነበረው ጊዜ ሁሉ ያስረዳናል።
ስሜ አቤይ ሰለሞን ይባላል። ኢትዮጵያን ቤዝድ ሆንኩ ፎቶግራፈር ነኝ። አሁን እዚህ ይዤ የመጣሁት ስራ የላሊበላ ላይ የሰራሁት ሲሪየስ ነው እና አንድም ይህንን ስራ እንድሰራ የገፋፋኝ ነገር ምንድን ነው ብዙ ላሊበላን ወይም የእኛን የተለያዩ ታሪኮችን የሚሰሩት ፎቶግራፈሮች ኢትዮጵያዊ ያልሆኑ ፎቶግራፈሮች ናቸው እና እኔ እንደ ቻሌንጅ ከኔ ትንሽ ከስታይል በስታይል ደረጃ ከኔ ስራ ወጣ ያለ ቢሆንም ይህንን እንደ ቻሌንጅ ወስጄ በ6 ፎቶ የላሊበላን ታሪክ ለማስቀመጥ ደረኩት። ወደፊት ሌላ አዲስ ፕሮጀክት አለኝ። አሁን አንደኛው ሲሪየስ እንደሚባለው ወርከርስ ይባላል። በሰራተኞች ላይ ነው እየሰራ ያለሁት። ኢትዮጵያ ውስጥ እንደምታውቁት ብዙ የፋብሪካ ውስጥ የሚሰሩ ሰራተኞች ወይም እነዚህ ኮንስትራክሽን ላይ ያሉ ሰራተኞች በእነሱ ላይ እየሰራሁት ያለው ፕሮጀክት አለ። አንዱ ኢንትረስቲንግ ይሆናል ብዬ እና ዶክመንት እያደረኩ ያለው ፕሮጀክት አንዱ እሱ ነው።
እንግዲህ የዛሬው የካፒና ጉዟችን በዚሁ ተጠናቋል።
አስተያየቶቻችሁን ላኩልን። ፌስቡክ ላይ @voamharik ሁልጊዜም ተከታተሉን። ሼር አድርጉ፣ ላይክ አድርጉ፣ ለጓደኞቻችሁ ንገሩ። አብራችሁ ጋቢና ቪኦኤን ፌስቡክ ላይ ተከታተሉ። ሃሽታግ ጋቢና ቪኦኤን በመጠቀም በትዊተርም አስተያየቶቻችሁን አድርሱን።
ስናስተናግዳችሁ ያመሸነው እኔ መስታወት አራጋው
እንደዚሁም ሄኖክ ሰማግዜር ነን። ዝግጅታችንን በቴክኒክ ያቀናባበረው ሞክቢል ያበሮ ነው። የጋቢና ዲጄ ፋትሱ ጋር በመሆን
ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።